የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 2 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችን መደመጥ ጀመረ።
በወሎ ዩኒቨርሲቲ ትላንት የተቀሰቀሰው ግጭት ዛሬም ቀጥሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች በተማሪዎች መካከል ተገኝተው ምክር ሰጥተዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን።
ሙሉውን ዘገባ ይዘን እንመለሳለን። በሌላ ዘገባ ደግሞ በሀገሪቱ ያለው ሁኔታ ለምርጫ መቼ አይደለም ተብሎ ቢታሰብ ምርጫ ቦርድ ቀጣዩን ምርጫ የማራዘም ስልጣን አለውን ብለን ጠይቀናል።
ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ህይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም።
የምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ ናቸው። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ያካሄደውን የተመለከተ ውይይት ዘገባ ይዘናል።
የራፕ የሙዚቃ ስልት አቀንቃኙ ኤርትራ አሜሪካዊው ኒፕሲ ሀስልን አባትም አነጋግረናል።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማ እና ሀብታሙ ስዩም አብረናችሁን ቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜና ተመልሰናል። ሱዳን ዋና ከተማ ካርቱም ውስጥ የሀገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ በሀገሪቱ የጦር ኃይል ዋና ጽህፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበረ ተዘግቧል። የዓይን ምስክሮች እንደሚሉት የመንግሥት ጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ አድማ በታኝ ፖሊሶች የተቃዋሚዎቹን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለመውጣታቸውም ተሰምቷል። የሱዳን መንግሥት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽህፈት ቤት ሕንፃን የሚያሳይ ምስልና ተንቀሳቃሽ ምስል ዛሬ ቢያሳይም እማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ እውነተውን የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማኅበራዊ መገናኛ አውታሮች ላይ ብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለ መቆሙ እየተናገሩ ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን አካባቢ ጥበቃ መስሪያ ቤት ደንቦች የሚመለከቱ ሁለት የበላይ ትዕዛዞችን አስተላለፉ። የአካባቢ ጥበቃ ባለስልጣን እንዲያስፈጽሟቸው የተፈረሙ ትዕዛዞች በጠረፍ ግዛቶች ጠንካራ ሕግ ሳቢያ የዘገዩ የጋዝ ድንጋይ ከሰልና ነዳጅ ማምረት ስራዎችን ለማፋጠን የታለሙ ናቸው ተብሏል። ቀደም ብሎ የነበሩ ደንቦችን ጊዜያቸው ያለፈ፣ ግርታ የሚፈጥሩና መተማመኛ የማይሰጡ ሲሉ የተቹ አንድ ከፍተኛ አስተዳደራዊ ባለስልጣን የግዛቶችን ኃይል እየነጠቅን አይደለም፣ ሆኖም ግዛቶቹ እርምጃ ከህጉ ዓላማ ጋር ይጣጣም ዘንድ እየጣርን ነው ስለማለታቸው ሮይተርስ ዘግቧል። በከፊል ከሚቀየሩ ደንቦች መካከል አንዱ የየግዛቱ መንግስታት አካባቢ ጥበቃን ምክንያት በማድረግ የዘርፉ ግንባታዎች እንዲዘገዩ የማድረግ ስልጣን የሚሰጣቸው የአሜሪካ የንጹህ ውሃ ህግ ነው። የአካባቢ ጥበቃ ተሟጋቾች አዲሶቹን ትዕዛዞች ትልልቅ ነዳጅ አምራች ድርጅቶችን ለመጥቀም የተረቀቁ ናቸው ሲሉ ተቃውመዋቸዋል።
እጅግ ተቀራራቢ በነበረው የእስራኤል የፓርላማ ምርጫ ፉክክር ቤንያሚን ኔትንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምፅ ሳያገኙ እንዳልቀረ እየተነገረ ነው። እስካሁን 97 በመቶ የድምፅ መስጫ ሳጥኖች የተቆጠሩ ሲሆን ኔትንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲና ተቀናቃኛቸው የቀድሞ የጦር አለቃ ቤን ግራንዝ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምፅ አግኝተዋል። ሆኖም ሊኩድ ፓርቲ ከሌሎች ፓርቲዎች ጋር ለመቀናጀት በመቻሉ 120 ወንበሮች ያሉትን የእስራኤል ብሔራዊ የሕግ አውጪ ምክር ቤት 65 መቶኛ ለመቆጣጠር እንደሚቻለው እየተነገረ ነው። ኦፊሳላዊ ውጤቱ ይፋ ባይደረግም ኔትንያሁ የፓርቲያቸውን ድል በእጅጉ የላቀ ሲሉ አሞካሽተውታል።
ቱርክ በመቶዎች የተቆጠሩ ጠበቆችን በዘፈቀደ እስር ቤት እያጎረች ነው ሲል መቀመጫውን ዩናይትድ ስቴትስ ያደረገው ሂዩማን ራይትስ ዎች አስታወቀ። የቱርክ መንግስት ጠበቆቹን የሚያስረው እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ከከሸፈው የመፈንቅለ መንግስት ሙከራ በኋላ በህግ ዘርፍ ባለሙያዎች ላይ ከያዘው የአፈና እርምጃ ጋር በተያያዘ እንደሆነ የሰብአዊ መብት ተሟጋቹ ድርጅት ዛሬ ረቡዕ ባወጣው ሪፖርቱ አስረድቷል። የሂዩማን ራይትስ ዎች የቱርክ አጥኚ ኤማ ሲንክሌር ዌብ እንዳሉት በአሁኑ ጊዜ ክስ የሚጠብቃቸው ጠበቆች ብዛት በቅርብ ዓመታት ከነበረው እጅግ በጣም ከፍ ያለ እንደሆነ ገልጸዋል። ሰዎችን በወንጀል መክሰስን ያላግባብ በመጠቀም ረገድ ቱርክ እጅግ የተለየ ደረጃ ላይ እንደምትገኝ ይቅርታ የገለጹት ተመራማሪዋ በማንኛውም ሙያ ላይ የተሰማሩ ሰዎች በአንድ ወይም በሌላ መንገድ ተጋላጭ መሆናቸውን አመልክተዋል። ይበልጡን አሳሳቢ የሚያደርገው ግን በፍርድ ቤት ቆመው ለህዝብ የሚሟገቱ ጠበቆች ኢላማ መሆናቸው ነው ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። በወሎ ዩኒቨርሲቲ ትላንት የተቀሰቀሰው ግጭት እና አለመረጋጋት በዛሬው ዕለት ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ የክልሉ ባለስልጣን ያሉበት የልዑካን ቡድን ከተመራማሪዎቹ ጋር ሙሉ ቀን የተነጋገረ ሲሆን ውይይቱ ማምሻውን ቀጥሏል። በግጭቱ ጉዳት መድረሱም ተጠቅሷል። የወሎ ዘጋቢያችን መስፍን አራጌ ዘገባውን ያስደምጠናል።
ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ሕይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ሁኔታውን እንዲህ ገልጹታል።
ሰሞኑን ተማሪዎች ከውስጥም ከውጭም ሆኖ የአማራ መብት ከበር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም ባጣዬም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበሩ። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሶ ወደ ግቢ ተበትኖ ገቡ።
እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው።
እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ። ከዛኛውም ከዚህኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ።
በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት፣ አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎቹን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ ክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ጨምሮ ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በዕለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። የመልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን። ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለው የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን ግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም፣ ከመንፈስም የተገኛለ አይደለም። ይሄ የስጋዊ ባህር የሚንጸባረቅ ነው። ይህን ልታስወግዱ ያስፈልጋቸዋል።
የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል።
ስሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ ይህንንማ እኛ ቁጭ ብለን አናይም፣ ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም 14 ሆነን ሳንታክት ከጧት እስከ ማታ ሰርተን ችግሩን በሰላማዊ መንገድ ፈተናል።
በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና ህዝቦች መጎሳቆል በማንሳት ይህ ሀገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል።
አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ የዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም። ህጻናት ልጆች ይዘው ያሳዝናል በጣም። ጌታዬ አምላኬ እግዚአብሔር ሆይ ኢትዮጵያን ከእንደዚህ አይነት አደጋ ታደጋት፣ በድህነታችን ላይ ይሄ ቢጨመር የት እንደርሳለን እያልኩ ጸልያል። ስለዚህ እሰቡ፣ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ።
የደራሲ ዮሐንስ አፈወርቅን ጥልቅ የስነኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል።
ክብሪት እሳት ፈጥራ ራሷን ሲጭራት እሷም ትነድና ሌላውም አይቀራት።
የተማሪዎችን ጥያቄዎች አንድ በአንድ በመመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበረ ከ800 በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር።
ያው ዛሬ ከባቲ ወደ ኬሚሴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ 880 የክላሽ ጥይት ተይዟል። የያዘው ግለሰብ 400,000 ብር የባንክ ቼክ አለው። ከዚህ ውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው፣ አንድ ሁለት ወር አካባቢ ሆነ። የአረብ ሀገር የነበረ ነው እና 100,000 ብር ገዝቶ ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማኅበረሰብ ድርጅቶች ጋር ውይይት እያካሄደ መሆኑ ተሰምቷል። ምርጫ ለማድረግ ያህል ብቻ መደረግ እንደሌለበት የብሔራዊ ምርጫ ቦርድ ሰብሳቢም አስገንዝበዋል። መለስካቸው አመሃ ዝርዝር ጉዳዩን ይነግርናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማኅበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልጸጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል።
የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። ችግር ሊኖር ይችላል፣ ግን ዜጎች በሕጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ፣ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹንም ለመፍታት ጭምር ከፍተኛ ተሳትፎ ስለሚያደርጉ በዚህ ረገድም ማኑዋሉ ከፍተኛ ኮንትሪቢሽን ይኖረዋል።
በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ኃይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ሕዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ።
የኢትዮጵያን ፖፑሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ 15ቱ ብሔረሰቦች የኢትዮጵያን 95% ሕዝብ ብዛት ይወክላሉ። በተለይ ደግሞ ወጣቶችን አሁን ሀገሪቱ ውስጥ ካለው የወጣቶች ይሄ ሰላምና መረጋጋት ያለመኖር በየቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው 20 ምናምን ዓመት የተዘራው የዚህ የብሔር ፖለቲካ የፈጠራቸው ጽንፈኝነቶች አሉ፣ ብሔርን ቋንቋን መሰረት ያደረጉ። ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዲሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዞ አሁን አገሪቱና ህዝቦቿ ወጣቶቹ ያሉበትን ስነ ልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶክመንት መዘጋጀት አለበት ብዬ አምናለሁ።
ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና የሲቪል ሶሳይቲ ፎረም ስራ አስፈጻሚ ናቸው። ለወጣቱ የህብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል።
ያም እንደ ወጣት አደረጃጀት ያነሳናቸው ትኩረት ሊሰጥባቸው በተለይ ከትምህርት አሰጣጥ ስትራቴጂው አንጻር ሁሉም ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም። አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አዳራሽ ውስጥ ተሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ጋር ተደራሽ ሊሆን የሚችለው? ለምሳሌ ሶሻል ሚዲያን፣ ማህበራዊ ሚዲያዎች ወጣቶች በየቀኑ እጃቸው ላይ ባለ ነገር የሚያዩት ስለሆነ እንደዛ አይነት የተለያዩ ፊልሞችን፣ ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብዓት ሰጥተናል።
ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብዓቶች ሰነዱን ለማበልጸግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በውይይቱ ማጠቃለያ ላይ ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የሥራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ሥልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ሥልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል።
ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ሕይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለን ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉንን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል፣ እነሱ መኖራቸውን አረጋግጠን ነው የምናደርገው እና የእኛ ዝግጅት ምን ያህል ጊዜ እንደሚፈጅ የሌሎቹ ምንድን ነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ የደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በምንፈልገው በህገ መንግስቱ በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን የምናምን ከሆነ ይህንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን።
የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችን በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሪት ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱን እንደገና የሚያቋቁም አዋጅም አንዱ የለውጥ መሠረት እንደሆነ አስታውሰዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከኤርትራ አሜሪካዊ የራፕ ሙዚቃ አቀንቃኝ ኔፕሲ ሀስል ኤርሚያስ አስክዶም ወላጅ አባት ጋር ከአቶ ዳዊት አስክዶም አጠር ያለ ቃለ ምልልስ ያደረገው ዳንኤል አርጋው ከሎስ አንጀለስ ተከታዩን ዘገባ አድርሶናል።
በሎስ አንጀለስ ከተማ ክሬንሾና ስላውሰን ማራቶን በተሰኘው የልብስ መሸጫ መደብሩ ደጃፉ ላይ እንዳለ በስድስት ጥይት ተመቶ የተገደለው የ33 ዓመቱ ኤርትራ አሜሪካዊ የራፕ ሙዚቃ ስልት አቀንቃኝ ኒፕሲ ሀስልን ገሏል ብሎ ፖሊስ የጠረጠረውን የ29 ዓመቱን ኤሪክ ሆልደርን በቁጥጥር ስር መዋሉ ይታወሳል። ጠንካራ ጠላት ካለ መባረክ ነው በማለት ኒፕሲ ሀስል ወይም ኤርሚያስ አስገዶም ከመገደሉ ጥቂት ሰዓታት በፊት በትዊተር ገጹ ላይ አስፍሮ እንደነበረ መረጃዎች ይጠቁማሉ። የኤርሚያስ አስገዶም ህልፈተ ህይወት ከተሰማበት ቅጽበት አንስቶ በመላው ዓለም የሚኖሩ የሙዚቃ አድናቂዎቹ ዘንድ የመታሰቢያና ጸሎት ዝግጅቶች እንደቀጠሉ ናቸው። ባሳለፍነው እሁድም በኤርትራውያን ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት የዚሁን ዝነኛ የሙዚቃ ሰውን ለማሰብ ቤተሰቦቹ፣ ወዳጆቹ በተገኙበት የሻማ ማብራትና የጸሎት ስነ ስርዓት በኤርትራውያን መድኃኔዓለም ቤተ ክርስቲያን ተከናውኗል። የኒፕሲ ሀስል ወላጅ አባት አቶ ዳዊት አስገዶም በሥነ ሥርዓቱ ላይ የተገኙ ሲሆን ልጅ ኤርሚያስ በሕይወት በነበረበት ወቅት ፍጹም ደግ፣ ሩህሩ፣ ጥሩ ነገሮችን የሚያስብ ድንቅ የሙዚቃ ክህሎት የነበረው ሰው ነበረ በማለት ለአሜሪካ ድምፅ ሬዲዮ ዘጋቢ ገልጿል። እኔን ራሴን ከለወጥኩ በአካባቢዬ አብረው ያደጉ ጎረቤቶቼንም አብረው መለወጥ አለባቸው የሚል የጸና ዓላማ ነበረው። ለምሳሌ ኤርትራ በሄድንበት ወቅት ከፕሬዚዳንት ኢሳያስ አፈወርቄ ጋር ለመገናኘት እድል ገጥሞት ነበር። በወጣትነት እድሜ ላሉ ወጣቶች ለምርምር ጥናት የሚያስፈልጋቸውን ቁሳቁሶችን ለማሟላት መልካም ፍቃደኝነቱም ገልጾ ነበር። ወጣቶች ከገቡበት የተሳሳተ የህይወት ጎዳና ራሳቸውን በትክክለኛ መንገድ እንዲመሩ ከራሱ ህይወት ተሞክሮ በመነሳት ወጣቶች ተስፋ እንዳይቆርጡ ቅስቀሳና ምክር ያደርግ እንደነበረ ነው አቶ ዳዊት የሚናገሩት። እኔን ከሁሉም ያጽናናኝ ነገር ቢኖር ይላሉ አቶ ዳዊት በመላው ዓለም የሚገኙ የሙዚቃ አድናቂዎቹ ኤርሚያስ ላደረጋቸው ጥሩ ነገሮች በአለም ላይ የሚገኙ የሙዚቃ አድናቂዎቹ በአንድ ድምጽ ሀዘናቸውን ሲገልጹልን ስታይ እንዳልሞተን የሚሰማክ ቤተሰቤና እኔን ያጽናናን ነገር ቢኖር ይሄ ነው። እግዚአብሔር ሁሉ ጊዜም የራሱ እቅድ አለው። እኛ እናቀዳለን እርሱ በሚፈልግን ጊዜና ወቅት ይወስደናል። ኤርሚያስ አስቀድሞ ከመገደሉ አንድ ቀን አስቀድሞ የታናሽ ወንድሙ ልደት ምሽት ላይ ስናከብር ነበር። ረዘም ላለ ሰዓታት ከኔ ጋር ማድረግ ስላለበት ጥንቃቄ ዙሪያ ሰፋ ያለ ጊዜ ሰጥተን ተወያይተን ነበር። በሚቀጥለው ቀን ግን በማይረባ ሰው ተገደለ። ይህን ዜና የሰማሁት በስልክ ተደውሎልኝ ነበር የተነገረኝ። በሳምንት 6 ቀናትን ስለምሰራ እሁድ ዕለት የረፍት ቀን ነበር። ወዲያውም ፈጥኜ ወደ ሆስፒታል አመራው። በህይወት ይኖራል ብዬ ተስፋም አድርጌ ነበር። መሞቱን ስሰማ ታላቅ ሀዘን ውስጥ ገባሁ ይላሉ ወላጅ አባቱ አቶ ዳዊት አስቀዶም። ንብሲ ሀስል ወይም ኤርሚያስ አስቀዶም ከሰው ጋር ተግባቢ፣ ሁሌም ማሽነፍን የሚወድ፣ መልካም አስተሳሰብ ያለው፣ ስህተት እንኳን ቢሰራ ስህተቱን አርሞ ጥሩ ነገር መስራት የሚወድ ነበር። እንጀራም በጣም ይወድ ነበር። ቃሪያም በርበሬም ይወድ ነበር። ቤተሰቡን ወዳድ እንደነበረ ወላጅ አባቱ ምስክርነታቸውን ሰጥቷል። ለምላው ቤተሰቡ እንዲሁም ለሙዚቃ አድናቂዎቹ መጽናናትን እንመኛለን። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በመቶ ሺዎች የሚቆጠሩ ሩዋንዳውያን የተፈጁበት የዘር ፍጅት 25ኛ ዓመት መዘከሩን ቀጥሏል። ከዚህ ፍጅት የተረፉ ሰዎች ታሪካቸውን በተከታታይ ያካፍሉናል። ትናንት ከትናንት በስቲያ የሊዲያ ዋሚዜን ታሪክ አስደምጠናችኋል። ለዛሬ ከሩዋንዳ እልቂት የተረፈው ኒዜማና ዲዮዳን ታሪክ እናሰማችኋለን፣ እንደሚከተል ይቀርባል።
የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ ውልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ኒዜማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዚያም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለ ትውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገብ የማገኛቸው ይመስለኛል።
ለምን ይሆን የእነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስተው መወሰዱን ሰማሁ። ላድናቸው የምችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ላንተ እንዴት ነው?
I was 12 years when genocide ended and I had nobody to rely on. I had no one to
እልቂቱ ሲቆም 12 ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ ኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅር ብለሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከሚባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳ ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው፣ ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትን ለመኖር ስንል ይቅር ብለናቸው
forgive them in order to have our hearts relieved and live a smooth life.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that united citizens and provides them with the means so as to develop together, building the nation.
አድማጮች ከዚህ ከሩዋንዳ ታሪክ ምን ተማራችሁ ስንል የተለያዩ ወጣቶችን አስተያየት ጠይቀናል። በነገው ምሽት ይዘን እንመለሳለን። እንግዲህ የዛሬው ጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው።
ጉዟችሁ የሰመረ ይሁን እያለንን በጀመርነው የሩዋንዳ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ።
Yeah. ሰዓቱን እንድራዶ ነው ሰገላ አሜሪካት